Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ጤና ይስጥልኝ። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ የእሁድ ምሽት ሰኔ 13 2013 ዓ.ም መሰናዶ ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን ወደ እናንተ መጥቻለሁ። ለዛሬ በሳምንት ውስጥ ከተደመጡት መርሃ ግብሮቻችን መካከል ተደግሞ ቢሰሙ ሐሳብ ይሰጣሉ፣ ያነቃቃሉ ያልናቸውን ከሙዚቃ ጋር ይዘንላችኋል። አብራችሁን ታመሹ ዘንድ እንጋብዛለን። በዚህ ሳምንት ከተደመጡ መርሃ ግብሮቻችን መካከል ትኩረት ሊሰጠው ይገባል፣ በድጋሚ ቢሰማ መልካም ነው ያልነው የመጀመሪያውን እናስተዋውቃችሁ። በኢትዮጵያ እድሜያቸው የወር አበባ ለማየት ከደረሱ ሴቶች ውስጥ 75 በመቶ የሚሆኑት በቂ የሆነ ወርሃዊ የንጽህና መጠበቂያ እንደሌላቸው በቅርብ ጊዜ የተሰሩ የተለያዩ ጥናቶች ያሳያሉ። ሁኔታውን አስከፊ የሚያደርገው ደግሞ ከነዚህ ውስጥ 25 በመቶ የሚሆኑት ንጽህና መጠበቂያ ለመግዛት የሚያስችል አቅም የሌላቸው መሆኑ ነው። ይህንን ችግር ለመቅረፍና ሴቶች የንጽህና መጠበቂያዎችን በቀላሉ እንዲያገኙ ለማስቻል የሚረዳ የቀረጥና የታክስ ማሻሻያ ማድረጉን የኢትዮጵያ የገንዘብ ሚኒስቴር ቢገልጽም የሴቶች የንጽህና መጠበቂያ ዋጋ ግን ባለፉት 6 ወራት ጊዜ ውስጥ በከፍተኛ ሁኔታ ጨምሯል። በዚህ ዙሪያ የገንዘብ ሚኒስቴርን፣ የኢትዮጵያ ጉምሩክ ባለስልጣንን፣ ተስፋ ለኢትዮጵያ የሸማቾች ማህበርን፣ የጀግኒት ኢትዮጵያ ንቅናቄንና የተለያዩ ባለድርሻ አካላትን አነጋግሬ ያስተናዳሁት ዘገባ ተሰሙት ዘንድ እጋብዛለሁ። ኢትዮጵያውያን ሴቶች የተፈጥሮ ህግ በሆነው በወር አበባ ዙሪያ በግልጽ ባለመነጋገርና ግንዛቤ በማጣት ለዘመናት እየተቸገሩ ይገኛሉ። ሴቶች የንጽህና መጠበቂያ በማጣት በአመድና በኩበት ጭምር እንደሚጠቀሙ የተለያዩ ከሴቶች ጋር የሚሰሩ ተቋማትም ይገልጻሉ። ሁኔታዎችን ከባድ ካደረጉ ተግዳሮቶች ውስጥ የሴቶች የንጽህና መጠበቂያ ወደ ሀገር በሚገባበት ወቅት ያለው ግብርና ቀረጥ ከፍተኛነት የነበረ ሲሆን በዚህ ዙሪያ ባለፉት 5 ዓመታት ውስጥ የጤና ሚኒስቴርን ጀምሮ በተደረጉ ሰፊ ርብርቦች ከባለፈው ታህሳስ 2013 ዓ.ም ጀምሮ የገቢዎች ሚኒስቴር የቀረጥና የታክስ ማሻሻያ እንዲደረግ ወስኗል። ይሁንና ችግሩ ከመሻሻል ይልቅ ብሶበት በተለያዩ ቦታዎች የንጽህና መጠበቂያ ዋጋ ከ50 በመቶ እስከ እጥፍ አድጓል የሚሉት የጀግኒት ኢትዮጵያ ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ናቸው።
እውነት ነው፣ ዋጋውን እንዲቀነስ ታክሱን ሪሙቭ አድርጌያለሁ ወይም አደርጋለሁ ብሎ አናውንስ አድርገዋል። ነገር ግን አናውንስ ይደረግ እንጂ ቀን አልተወሰነም፣ አልተተመነም። ዋጋ መተመን ያለበት እንትቲ ዋጋም አልተመኑም። ስለዚህ አሁን ጭራሽ በኢንፍሌሽን ምክንያት ድሮ 35 ብር የሚገዛ የነበረ አሁን እስከ 60 ብር፣ በዛ ላይ ደግሞ አምራቅ ያለ ሩራል የሚባል ከተማ ውስጥ እስከ 120 ብር ድረስ እየተሸጠ እንደሆነ በኢንስታግራም ሜሴጅም በፌስቡክም ከአይኬር ጋር አብረን እየሰራን ነው። ስለዚህ አይኬርም ሜሴጆች ያገኛሉ። እነዚህ ሜሴጆች በየቀኑ ነው፣ ምክንያቱም እዚህ ላይ እየሰራ እንደሆነ ስለሚያውቁ እንዴት ይሻላል፣ ዋጋው በጣም ከፍ ብሏል፣ ጭራሽ ታክሱ ስለተነሳ አሁን በቀላሉ ማግኘት እንችላለን ብለን ስንል ደግሞ እንደገና ምንድን ነው ብለው በጣም ብዙ ልጆች ነው ኮንታክት የሚያደርጉን።
ልክ እንደሳቸው ሁሉ ምንም እንኳን ከደንበኞች በቀጥታ የመጣ ቅሬታ ባይደርሳቸውም እንደ ሸማች ማህበር ግን የዋጋዎቹን ንረት ማስተዋላቸውን የሚናገሩት ደግሞ የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሻው ናቸው።
እንግዲህ አጠቃላይ በዓለም አቀፍ ደረጃ የምርት ቅናሽ ይታያል። ከኮቪድ ጋር ተያይዞ ዓለም አቀፍ የምርት ቅናሽ ይታያል። እነዚህ የምርት ቅናሽ ደግሞ የዋጋ ጭማሪ እንደሚያስከትል የዓለም አቀፉ የንግድ ድርጅትም ይህን ያመነበት ነው። ወደ ሀገራችን ስንመጣ ያው እንደ ዓለም አቀፍ የንግድ እንቅስቃሴ ተካፋይ እንደመሆናችን መጠን እኛም የዚህ ችግር ተካፋይ ልንሆን እንችላለን። ከዛ በተረፈ ግን ወደ ኢትዮጵያ ስንመጣ በተለይ ቅርብ ጊዜ ወዲህ ከነዳጅ ጭማሪ፣ የውጭ ምንዛሪ እጥረት እና ከዚሁ ጋር ተያይዞ ደግሞ የምንዛሪ ተመን ከፍ ማለት የመሳሰሉት ነገሮች ለዋጋ ጭማሪ ምክንያት ሆነዋል። ከዛ ባለፈ ግን እኛ ትኩረት አድርገን የምናየው ኢኮኖሚያዊ ምክንያት የሌላቸው አሁን እንደዚህ አይነት ታክስ የተነሳላቸው ምርቶች በፍጹም ምንም ማሳበብ የማይቻልበት ሁኔታ ነው የነበረው እና እንደዚህ አይነት ኢኮኖሚያዊ ምክንያት ወይም ይህ ነው የተባለ ምክንያት የሌላቸው የዋጋ ጭማሪዎች ሲታዩ ከነጋዴዎች ባህሪ ነው የምንነሳው። እንግዲህ በተለይ ነጋዴዎቹ ጋና በደንብ የተነጋገርኩት ከሚሸጡም እዛም አካባቢ ከነበሩ ሴቶች እንዲሁ አግኝቼ ካነጋገርኩት በታህሳስ ወር በ15 ብር ይሸጥ የነበረ የአገር ውስጥ ምርት አሁን በ25 ብር 10 ፍሬ የያዙ በ25 ብር ሲሸጥ አይቻለሁ። ከዛ ደግሞ አልፎ ከውጭ ሀገር የገቡ የተለያዩ ደረጃ ያላቸው የዚህ ውጥረታቸው ላይ እና አንዳንድ ናቸው ላይ ጥቅማቸው ላይ በተመለከተ የተለያዩ የሆኑ የውጭ ሀገር ምርቶችም አሉ። እነዛ ምርቶች ከነበሩበት እስከ 80 ብር ገብተዋል፣ ከ40 እና 35 ብር እና አንዳንዶቹ በመሀል ላይ ከ15 የነበረው 25 ከ25 ብር የነበሩ ወደ 40 ብር የገቡና አሁን እስከ 80 ብር የሚሸጡ የተለያዩ ምርቶችን አይቻሉ።
ይህ ችግር ከምን አንጻር ሊከሰት ቻለ? ማሻሻያውስ ከምን ደረሰ ስንል የኢትዮጵያ የገንዘብ ሚኒስቴርን የጠየቅን ሲሆን የሚኒስቴር መስሪያ ቤቱ የግብር ፖሊሲ ዳይሬክተር የሆኑት አቶ ሙላይ ወልዱ ማሻሻያው መወሰዱን ገልጸው እንዲህ ያብራራሉ።
ያው እንደተባለው የሴቶች የንጽህና መጠበቂያ ዋጋ እንዲቀንስ ተብሎ በመንግስት ደረጃ አቅጣጫ ሰጥቶ አለ ገንዘብ ሚኒስቴር ቀርቧል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊነት ሰጥቷል ማለት ነው። ከዋጋ አንጻር ይቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው? ከቀረበው ጥያቄ አንጻር አምራቾች አሉ ኢትዮጵያ ውስጥ። አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጭ የሚገባውም ከፍተኛ የነበረው ቀረጥ ምሳሌ ወደ 30% አካባቢ ነበረ፣ 10% ሆኗል። የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዳይወጣ ያደርጋል። ዜሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መዝጋት ማለት ነው የሚሆነው ማለት ነው። እና በተለይ ችግሩን በዘላቂ ከመፍታት አንጻር የሀገር ውስጦቹንም አበረታታት ስለሚያስፈልግ ማለት ነው። እና ስለዚህ እዚህ ላይ የተደረገው ሁለት ነገር ነው። አንደኛው የተደረገው የመጨረሻ ያለቀለት የሴቶች ንጽህና መጠበቂያ ውስጥ ተመርተው ወደ ኢትዮጵያ ሲገባ ድሮ 30% ይጣልበት ነው። አሁን ግን ዋጋው ለመቀነስ 30% ሳይሆን 10% ተደርጓል ማለት ነው። ከ20% በላይ ነው ፐርሰንቴጅ ሲመሰላል ማለት ነው። ይሄ ከተደረገው ቅናሽ በጣም ብዙ ነው።
ዋጋው ለምን ጨመረ ለሚለው ከአፈጻጸም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ።
ስለዚህ ከታክስ አንጻር መቀነስ ካልሆነ በስተቀር ሊጨምር አይገባው ዋጋ ማለት ነው። ስለዚህ ሌሎች ምክንያቶች ምን እንዲሆኑ ይችላሉ የሚለው እንግዲህ እንትኑ ያስፈልጋል፣ ጥናት ያስፈልጋል። ብዙ ነገሮች መታየት ይኖርባቸዋል ማለት ነው። እኔ አሁን የምናገር የምችለው ከታክስ አንጻር ነው። ከታክስ አንጻር ግን መንግስት 10% እና 20% በግባቶች ስብስብ የነበረው ይቅርብኝ ለሴቶች ንጽህና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዛ መጠን ይቀንሳል ብኝም ያው እንግዲህ ከታክስ አንጻር ከቀረጥ አንጻር ይህንን መበረታቸው ተሰጥተዋል ማለት ነው።
ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበለ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ።
መንግስት የሴቶች ህጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው። እቃዎች ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከ30% ወደ 10% ታሪፍ ቅናሽ ተደርጎባቸዋል ማለት ነው። ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው በመንግስት በኩል የተወሰደ። እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ እቃዎች በሚመጡበት ወቅት ማለት ነው። ከዚህ ጋራ በተያያዘ እነዚህ እቃዎች አሁን እያወራን ያለ ነው የታሪፍ ነው፣ ኤክሳይዝ ታክስ የለባቸውም ቀጥታ በሚመጡበት ወቅት ማለት ነው። ስለዚህ የተቀንሰው ነገር በግልጽ የታሪፍ ቅናሽ ነው የተደረገው ማለት ነው። በጣም ሌላው እዚህ የንጽህና መጠበቂያ እቃዎች እንደ ጥሬ እቃ ማቾች ባለፋብሪካዎች በግብዓትነት ለመጠቀም የሚያስገቡ ከሆነ ሁለተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጣኔ ፋብሪካዎቹ ለጥሬ እቃ ለማምረት ያመጡ እስከሆነ ድረስ ቅናሽ ሳይሆን ሙሉ በሙሉ ነው ደግሞ በዜሮ ታሪፍ እንደተናገዱ ይደረጋል ማለት ነው።
የዋጋ ቁጥጥርን በተመለከተ የአሜሪካ ድምጽ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርዓት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዛ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጥ ይገባል ብለዋል። ይህን ተከትሎ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከ መጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያ ካልሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች።
መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ አይደለም። ይህ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነና በአሁን ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር፣ የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር፣ ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም፣ ምክንያቱም እኛ ማንዴታችን አይደለም። ማንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። የእኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣ ነው። ተወያየንበት፣ ችግሩን አቀረብን፣ መፍትሄም አቀረብን። የእኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው።
ማራኪ ተስፋዬ የጀግኒት ንቅናቄ መስራችና አስተባባሪ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን የሬዲዮ መስመራችሁ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው ጋቢና ቬሌን ያለው አብራችሁን ስለሆናችሁ እናመሰግናለን። የእሁድ ምሽት መርሃ ግብራችንን እንቀጥል። በዚህ ሳምንት እንግዳ ካደረግናቸው ሰዎች መካከል የካርቱን ባለሙያው አለማየሁ ተፈራ ነው። አለማየሁ ተፈራ በማህበራዊ ትስስር ገጾች ላይ ስላቅና ምጸትን ያዘሉ የካርቱን ስራዎችን በማውጣት ይታወቃል። ለአመታት የሰራቸውን ስራዎች አሰባስቦ በኢትዮጵያ የመጀመሪያ የሆነውን የካርቱን ስዕሎች ስብስብ የያዘ መጽሐፍም ከሰሞኑ ለገበያ ቀርቧል። ፈንጠዚያ የተሰኘው ይሄ መጽሐፍ ከ150 በላይ ገጾችና ወቅታዊና ነባራዊ የሆኑ የፖለቲካና ማህበራዊ ጉዳዮችን የሚያነሱ የካርቱን ስራዎችን የያዘ ሲሆን በተለይም ወቅታዊ የኢትዮጵያን ፖለቲካ ሁኔታ የሚያሳዩ ስብስቦችም እንዳሉት አለማየሁ ከስመኝሽ የቆየ ጋር በነበረው ቆይታ ይናገራል። ቆይታቸው ቀጥሎ ይቀርባል።
ሙሉ ስሜ አለማየሁ ተፈራን፣ ነዋሪነት የለንደን ነው። ሙያዬ ካርቱኒስትና አኒሜተር ነው።
የመጀመሪያ ስራ ይመስለኛል በመጽሐፍ መልክ ካርቱን ሲወጣ።
እኔም ይመስለኛል ብዙ ሰዎችም የመሰከሩት እሱ ነው።
እንዴት አሰብከው?
አይ እንግዲህ ይሄ ከልጅነት ጀምሮ የሰራሁት ነገር ማርት ስኩል እያለሁም እንደምሰራ ይታወቃል። 97 ላይ አገሬ ውስጥ በነበረው ቀውስ በአጋጣሚ ለሆሊዴ ሄጄ ስለነበረ ዘለው ችግርን በማየት ከዛ በኋላ ሪሰርች ማድረግ ነበረብኝ። ፖለቲካ ካርቱን ምንድን ነው የሚለው ላይ ብዙ ደክም ያለውኝ። ከዛ በኋላ ብቃቱ ሲኖረኝ ወደ ነቆራ ገባው ማለት ነው። ስለዚህ ቀላል አልነበረም፣ ብዙ ድካም ነበረው፣ ብዙም አደጋ ነበረው። 10 ምናምን ዓመት ከሰራሁት በኋላ በአዲስ አበባ ውስጥ በሀገሬ ውስጥ ለመጀመሪያ ጊዜ በዚህ መልኩ በጣም ደስ በሚል ሁኔታ መጽሐፌም ኤግዚቢሽንም ለህዝብ ቀርቧል።
ቀደም ሲል ጠቀስ እንዳደረግከው የካርቱን ስራዎችን መስራት የጀመርከው አሁን አይደለም። ለብዙ ጊዜያት በወቅቱ የነበሩ ሀገራዊ ስሜቶችን የሚያንጸባርቁ ስራዎችን ትሰራ ነበረ። እስኪ ወደኋላ ልመልስህና የካርቱን ስዕሎችን እንዴት ነው መስራት የጀመርከው? በትምህርት የታገዘ ነው?
እኔ አርት ስኩል እያለሁ ነው እንግዲህ። ከዛ በፊት ያንን የካርቱን ብቻውን የካርቱን ጥበብን ያስገዘኝ ሰው ከራሴ የማያቸው የቲንቲን የአስትሪክስ መጽሐፎች እያየው ስላደግኩኝ በቃ ያ በጣም ይስበኝ ነበር እና በዛ ምክንያት እነዚህ ነገሮች ላይ ፎከስ አረኩኝ። የካርቱን ጥበብ እንግዲህ ሞር ኢማጂኔቲቭ ነው ከሌሎች ስዕሉ የአርት ዘርፎች ማለት ነው እና በዛ ዙሪያ ላይ ሞር አተኩሬ ዛሬ ላለበት ደረጃ ደርሷል።
ለህዝብ እይታ የቀረበ በጋዜጣ ሊሆን ይችላል፣ በተለያየ መልኩ ለህዝብ የታየ ካርቱን ስራ መቼ ነበረ? ምን አይነት ነበር?
እሱ እንግዲህ አርት ስኩል ፈርስ ይልያለሁ ለህዝብ አርት አካባቢ ያለው ሰው ነው። በዛ ጊዜ አርት ስኩል ፈርስ ላይ የአመታዊ መጽሔቱን ውስጡ ያሉትን ካርቱኖች የሰራሁትን ነበር። ከዛ በኋላ ግን ለንደን ከሄድኩ በኋላ ብዙ መጽሐፎች ላይ ለሰዎች ይሰራውታለ። ቀረኞችም፣ ሌላ ዜጎች፣ ያበሾችም ትናንሽ የህፃናት መጽሐፍ ላይ ያረጓቸው ኢሉስትሬሽኖች አሉ። እነዚህ ፖለቲካል ስራዎቹ ግን ሚኒመም 16 ዓመት ገደማ የፖለቲካው ላይ ሰርቼበታለሁ። ለፐብሊኩ ወደ 1500 ካርቱኖች በላይ ባለን የፖለቲካ ሀሳቦች ዙሪያ ላይ ሰርቻለሁ።
እስኪ ሞር ልጠይቅ እሱ ላይ የበለጠ እንድታብራራልን። እንግዲህ የካርቱን ስራዎች በአብዛኛው ይሄ ግነት፣ ስላቅ ወይም ምጸት ያዘሉ ግን ደግሞ ሀገራዊና ነባራዊ ሁኔታዎችን የሚያንጸባርቁ ናቸው። በተለይ ደግሞ የፖለቲካ ይዘት ያላቸው አንተ የምታተኩርባቸው ካርቱኖች በተለይ በጋዜጣና በመጽሔት ላይ መልእክቶችን ለማስተላለፍ ሲጠቀሙበት ነው በተለይ በእኛ ሀገር የተለመደው። እና ያንተ ካርቱን ስዕሎች ምን ላይ ያተኮሩ ናቸው? እስከዛሬ ስቴስ ከሰራሃቸው ውስጥ የምታስታውሳቸው በዚህ ጉዳይ ላይ ሰርቻለሁ የምትላቸው ምንድን ናቸው?
ቅድም ስጠቅኛ ያልነገርኩሽ አንድ ሀሳብ አለ። አበሻኒያ የሚል ሌላ ኮሚክ ቡክ ለንደን እያሉ አሳትሜ በቤተ መንግስት ውስጥ ሁሉንም የነበሩ ከአጼዎቹ ጀምሮ እስከ መለስ ዜናዊ የነበሩትን ሀሳቦች እነሱን የማገናኙበት መድረክ አድርጌ ነበር የሰራሁት። አልቀጠለም። ይሄኛው ግን ህብረተሰቡም ለረጅም ጊዜ በሰራው የፖለቲካ ጉዳይ ላይ ትኩረት እንደሰጠሁት የሚያውቁ ብዙ ተከታዮችም ስለነበሩኝ በአጋጣሚ ኢንተረስት ያላቸው ሰዎች ጋራ ተባብረን ስታንዳርዱን የጠበቀ ቡክ ለህትመት በቅቷል።
በኢትዮጵያ ቅድም እንዳልኩ የካርቱን ስራዎችን በብዛት የምናየው በጋዜጣ ላይ ነው። እዛም ላይ በጋዜጣም ላይ ቢሆን ግን ምን ያክል ያደገ ነው? ወደኋላ ቀርተናል ትላለህ ወይ? ከቀረንስ ምንድን ነው ምክንያቱ ትላለህ? እንግሊዝ ሀገርም ስለኖር እያነጻጸርክ ልትነግረኝ ትችላለህ?
እንግዲህ እዛ ጋር ሆነስ ሁሉም ካርቱኒስቶች በነጻነት የሚፈልጉትን ያህል የሚሄዱበት ሀገር ነው። ያ ነገር ለተወሰነ ኢትዮጵያ ማንም ሰው እንጂ ያድርጉት ሀሳብ ተለዋወጠሽበት ያልፋል። ያሉት ኢሜጆች በጣም ገላጭ ሆኖ እንደገና ደግሞ ሞር ሰውየውን በሚያበሳጨው ሁሉ መልኩ የሚሰራበት ኮንዲሽን አለ። ያ ሁሉ ስቲል አክሴፕት ተደርጎ ፓብሊሽ ተደርጎ ምናምን እዛ ሀገር ውስጥ ነው የኖርኩት 20 ምናምን አመት እና ወደ እኛ ጋር ስትመጪ ግን ሰው እንደ ቀልድም አያውም፣ እንደ ቁም ነገርም አያውም። እንደ ኦፌንሲቭ ሆኖ ሰውን መስደብ ወይም ደግሞ ማስቀየም ተፈልጎ የተሰራ አድርጎ የሚያይ አይን አለ። ብዙ የካርቱን ልፋቶች እና ድካሞች እና ምን ያህል ጠንካራ እና ኢምፖርታንት እንደሆነ ለህብረተሰቡ የሚያውቀው ክፍል ገና ብዙ አመት የሚያደክምን ነው ብዬ ነው ማስበው።
እንደነዚህ አይነት ስራዎች ደግሞ የፖለቲካ ይዘት ሲኖራቸው በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ብዙ ጊዜ ወደ ችግር ያስገባሉ ወይ ለእስር ይዳርጋሉ። በሌሎች ሀገራትም ደግሞ ለምሳሌ በፈረንጆች 2015 የቻርሊ ሄብዶ በፈረንሳይ ሀገር አንድ ጋዜጣ ላይ የተደረገው ግድያ፣ እንደነዚህ አይነት አደጋዎች ያጋጥማሉ በካርቱን ስራ በሚሰሩ ስራዎች ዙሪያ። እና አንተ እንደዚህ አይነት አደጋዎች ደርሶብህ ያውቃሉ ወይም ደግሞ ፈርተህ እንዳትሰራ የሆንክባቸው ጊዜያቶች አሉ በተለይ ፖለቲካው ላይ ከመስራትህ እና ከመድፈርህ አንጻር?
ጥሩ ጥያቄ ነው። እኔ እንኳን ሞር እኔ ክሬቲቭ ነው የሚያደርጉኝ። እንደዚህ የሚያስደነግጡ ሰዎች ገጥመኛል፣ ኦብቪስሊ የሚያስፈራሩኝ ሰዎች ገጥመኛል። ጥሩ ሀገር ስለሆነ ያው በፖሊስ በአካባቢ እንዳይደርሱ የተደረገበት ጊዜ አለ። ከዛ በኋላ ያው እኔ እነሱ አካባቢ የማልሄድበት እና የሚሰጡኝ ሂሶች አሉ። ሌሎች ሰዎች በምክር መልክ አይ ይሄ እንደዚህ አይነት ነገር ከምትሰራ በዚህ መልኩ ሌላ ነገር ብትሰራ ይህን የመሳለች ቦታ ይዘ እና የሚሉ ሀሳቦች ነበሩ።
ወደ አስመረከው መጽሐፍ ፈንጠዝ እያለ መልስህ እና መቼ የሰራሃቸው ስራዎች ናቸው እዛ ውስጥ የተካተቱ? ምናልባት አሁን በወቅቱ ያለውን የኢትዮጵያ ነባራዊ ሁኔታ የሚያንጸባርቁ ስራዎች ውስጥ ተካተዋል ወይ?
በሚገባ ተካተዋል። ግን ቀደም ብለሽ የሰራሽው ስቲል ያልተፈታ ችግሩ ያልተቀረፈ መሆኑን የሚያሳዩ ስዕሎች ቀደም ብዬ የሰራኋቸው ዛሬም ሁኔታ ላይ ያሉ እነዛ ችግሮች ስቲል ያፈጠጡ እንደሆኑ የሚያሳዩ ወደኋላ የተሰሩ ብዙ ስዕሎች አሉ። ካሉት ሰዎች በቀላሉ አንደርስታንድ የሚያደርጉትን መርጬ ነው ያደረጉት። ጠንካራ እና ምናልባት በጣም አጨቃጫቂ ነው ያልኳቸውን አቆይቻቸዋለሁ። ቀስ እያለመድኩ እነዚህን ሰው ከተረዳኝ የሚቀጥለው ደግሞ ከዚህ የጠነከረ መጽሐፍ ይሆናል። ብዙ ሺህ ስለሰራው ቀስ እያልኩኝ ለፐብሊኩ እንዲደርስ ነው ላደርጉበት።
ስለዚህ በቀጣይ የምትሰራው ወይም በቀጣይ በመጽሐፍ መልክ የምታሳትማቸው የካርቱን ስብስቦች አሉ ማለት ነው?
ኦፍኮርስ አሉ። ነገር።
ስለዚህ ሌሎች ስራዎችንም እንጠብቃለን። እንደምታውቁት ያቄ አሁን ኢትዮጵያ ያለችበት ሁኔታ ያለው የፖለቲካ ሁኔታ፣ ግድያው፣ የዘርግጭቱ የመሳሰሉ በጣም ብዙ ጉዳዮች ሊነሱ የሚችሉ ብዙ ጉዳዮች አሉ። ካርቱን በዚህ ጊዜ ሊኖረው የሚገባው ሚና ምንድነው? በተለይ የሰውን ስሜት፣ ሐሳብ፣ ወቅታዊ ሁኔታዎችን በማውጣትና ለሰው በማድረስ ደረጃ ካርቱን በዚህ አይነት ወቅቶች ላይ ምን ሚና ሊኖረው ይገባል?
እንግዲህ ትልቅ ሚና ይጫወታል ብዬ ለማስበው እኔ ወርስ አደጋዎች አሉ። አደጋዎች ዙሪያ ላይም ደግሞ ብዙ ሰርቻለሁኝ። አደጋዎች እንደሚመጡም ደግሞ ጠቁሚያለሁኝ። እንደ ካርቱኒስት የሚቀጥለው ትኩረት ማድረገው ወደፊት ባለው የምችለውን ሁሉ አደርጋለሁ።
አለማየሁ፣ በጣም ነው የማመሰግነው። በቀጣይ ስራዎችህም እንዲሁ ደግሞ ተመልሰን እንደምንገናኝ ተስፋ አደርጋለሁ። ለአሁኑ በአድማጮች ስም በጣም አመሰግናለሁ።
እሺ፣ በጣም ነው የማመሰግነው ስለጋበዛችሁኝ።
የጋቢና ቤ የእሁድ ምሽት መሰናዶ ይቀጥላል። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል በድጋሚ ቢሰሙ መልካም ነው ያልናቸውን ይዘንላቸዋል። አሁን ደግሞ ወደ ቴክኖሎጂ ዘርፍ ጎራ እንላለን። የዓለም ኢኮኖሚ ፎረም በዚህ በያዝነው በ2021 የአውሮፓውያኑ ዓመት የቴክኖሎጂ ፈርቀዳጆች ያላቸውን ድርጅቶች ይፋ አድርጓል። ኢትዮጵያን ጨምሮ በመላው ዓለም ላይ ልዩ የቴክኖሎጂ ሀሳቦችን ይዘው ብቅ ላሉ 100 ተቋማትም እውቅና ሰጥቷል። ሀብታሙ ስዩም እውቅናውን ካገኙት ድርጅቶች መካከል ስለተወሰኑት እንቅስቃሴ በወፍ በረር አስቃኝቶን ነበር።
የዓለም ኢኮኖሚ ፎረም የዛሬ 20 ዓመት ጀምሮ የቴክኖሎጂ ፈርቀዳጆች ማህበረሰብ የተሰኘ መርሃ ግብር ዘርግቷል። በዚህ መርሃ ግብር አማካኝነት ገና በእንድርድርታ ላይ ያሉ በቴክኖሎጂና በፈጠራ መስኮች ውስጥ የተሰማሩ ተቋማት የሚበረታቱበት ማህበረሰብ ነው። ፎረሙ እኒህ ተቋማት ተጨባጭ የገበያና ማህበረሰባዊ ጥቅሞች አላቸው ብሎም ያምናል። በዚህ ማህበረሰብ በቀደሙት ዓመታት ገና በጀማሪ ደረጃ ላይ በነበሩበት ጊዜ እውቅና ከተሰጣቸውና ዛሬ ዓለም ላይ ተጽዕኖ መፍጠር ከቻሉ ተቋማት መካከል ጎግል፣ ኤርኤንቢ፣ ትዊተር፣ ሞዚላ እና ስፖቲፋይን መጥቀስ ይቻላል። ዘንድሮ ላይ 100 ተቋማት የ2021 የቴክኖሎጂ ፈርቀዳጆችን እውቅና አግኝተዋል። ከአፍሪካ 6 ተቋማት ተመርጠዋል። ኢትዮጵያ ውስጥ ቆሻሻን ወደ ኃይል ምንጭነት በመቀየር የታዳሽ ኃይል አማራጭን የፈጠረው ካምብሪጅ ኢንዱስትሪስ አንዱ ነው። በተለምዶ አዲስ አበባ ውስጥ ቆሼ በሚባለው ስፍራ ከዛሬ 10 ዓመት ወዲህ ከ400 ሚሊዮን ኪሎ ግራም በላይ ቆሻሻን ወደ ጠቃሚ በረከት ቀይሯል። ከኬንያ 2 ድርጅቶች የመጪ ዘመን ተስፋዎች ናቸው በሚል እውቅና ተሰጥቷቸዋል። የመጀመሪያው ሶኮዋች የተሰኘው አነስተኛ ገበሬዎች ያመረቱትን ምርት በርካሽና ፈጣን ሁኔታ ለተጠቃሚዎች እንዲያደርሱ የሚያግዘው ተቋም ነው። የ8 ዓመት ዕድሜ ያለው ተቋም በምስራቅ አፍሪካ ካሉ 20,000 ነጋዴዎችም ጋር አብሮ ይሰራል። ሌላው ተቋም ወጣቶች ችሎታቸውና ተሰጧቸውን የሚያሳድጉበትን የስልጠና ስርዓት የፈጠረው ሞሪንጋ ትምህርት ቤት ነው። 200,000 ተማሪዎችን በገበያ ላይ ተፈላጊ በሆኑ ትምህርቶች አሰልጥኖ ባለሙያ አድርጓል። የናይጄሪያው ኩዳ ባንክ የባንክ አገልግሎት በቀላሉ እንዲዳረስ እያደረገ ባለው ጥረት ተስፋ ተጥሎበታል። ሰዎች በእጅ ስልካቸው ብቻ የባንክ አገልግሎት እንዲያቀላጥፉ የሚያግዘው ተቋም ከተመሰረተ ገና 4 ዓመቱ ነው። ከጋና ኤምፋርማ ተመራጩ ነዋል። መድኃኒቶችን በርካሽ ዋጋ ለሁሉም ህመምተኞች ለማዳረስ ጥረት የሚያደርግ ድርጅት ነው። 300,000 የመድኃኒት መደብሮችን በማስተሳሰር በየወሩ ከ100,000 በላይ ለሆኑ ደንበኞች መድኃኒቶችን ያዳርሳል። ፍሌክሲ ፌንቴክስ የዚምባብዌ ድርጅት ነው። መደበኛ መታወቂያ ለሌላቸው አፍሪካውያን ጠቃሚውን ሰነድ በዲጂታል መንገድ በእጃቸው እንዲያስገቡ ያግዛል። መታወቂያ ለሌላቸው 400 ሚሊዮን አፍሪካውያን ጠቃሚ እንደሚሆን የታመነበት ተቋሙ ሰዎች በቀላሉ የፋይናንስ፣ የመድህን፣ ጤናና መንግስት አገልግሎቶችን በቀላሉ እንዲያገኙ ይረዳል። ከነዚህ በተጨማሪ ከሰሜን አሜሪካ 45፣ ከኤዥያ ፓስፊክ 22፣ ከአውሮፓ 18፣ ከላቲን አሜሪካ 4፣ ከመካከለኛው ምስራቅ 6 ድርጅቶች የዓለም ኢኮኖሚ ፎረም የ2021 ቴክኖሎጂ ፈርቀዳጅነት እውቅናን አግኝተዋል።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የሁድ ምሽት መሰናዷችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እስከምንገናኝ ድረስ በቪኦኤ አማርኛ ፌስቡክ ገጻችን ላይ ለጋቢና ቪኦኤ ያላችሁ መልእክታችሁን ልታደርሱን ትችላላችሁ። እለታዊ መርሃ ግብሮቻችንን በቴሌግራም ገጻችን ቪኦኤ ጋቢና ላይ ልትሰማችሁ ትችላላችሁ። እንዲሁም በድረ ገጻችን ላይ ታገኙዋችኋላችሁ። ምሽቱን ሳስተናግዳችሁ የቆየሁት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ እንዲሁም ከምሽቱ ተረኛ አዘጋጅ ሰለሞን አባተ ጋር በመሆኑ አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ።